ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ለምሳሌ አሁን በለሳና አምባ ጊዮርጊስ ያደረግናቸው ስብሰባዎች ሙሉ በሙሉ ባይደናቀፉም ልክ እንደ 97 ሁሉ መንገድ ላይ እየተጠበቁ ሰው ወደ ስብሰባ እንዳይሄድ እና ደግሞ በልማትና በተለያዩ የመንግስት እንቅስቃሴዎች ሰውን ከየመንገዱ እየተጠበቁ የማስቀረት ነገር ግን እንቢ ብሎ የመጣው ሰው ወደኛ እንደመጣ ሌላው ግን ለህይወቱ እየፈራ ነገ የሚደርስበትን እየፈራ ወደ ኋላ የተመለሰበት ሁኔታ ነው።
አቶ አንዷለም አራጌ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ምክትል መሪ ናቸው። ድርጅታቸው በዛሬው ዕለት በሰጠው ጋዜጣዊ መግለጫ ስርዓት አልበኝነት ይቁም ሲል ካለበት የተወሰደ ነው።
አንድ መታወቅ ያለበት አጠቃላይ በአማራ ክልል ብቻ ሳይሆን በሀገር ደረጃም ያለ ያ ብሔራዊ ችግር ስለሆነ ብሔራዊ መፍትሄም ስለሚያስፈልገው ተፎካካሪ ፓርቲዎችም በዚህ ላይ መስራት እንዳለባቸው የህዝባችን ንቃተ ህሊና እንዲያድግ ፕራዘሩ እመክራለሁ።
የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ ናቸው። እኚህኛው ደግሞ ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
እነዚህ የሚፈጸሙ ጥሰቶች ከህግ ውጭ ናቸው። ዓለም አቀፍ የሰብአዊ መብት ህግንም የኢትዮጵያን ህግንም የሚጥሱ ናቸው።
በጣም አረመኔያዊ ተግባር የሚፈጽሙ ሰዎች እዛ አካባቢ ህግ ቁጥጥር ስር መዋል አለበት ብሎ መንግስት ሲነሳ በዚህ ደረጃ ተቃውሞ መነሳቱ እጅግ በጣም የሚያሳዝንን ነው የሚሆነው።
የቀደሙት አቶ ፍስሐ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች አጥኚ፣ እርሳቸውን ተከትሎ የሰማችኋቸው ደግሞ በኦሮሚያ የብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታየ ደንደአ ናቸው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ጥር 22 2012 ዓ.ም ስርጭት ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍስሐዬ ደግሞ ዜናውን አነባለሁ።
የቴክኒክ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሳችን ጆ ጊል። እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና
በቅድሚያ ርዕሰ ዜና። ታላቁ የህዳሴ ግድብን አስመልክቶ ኢትዮጵያ፣ ግብፅና ሱዳን ዋሽንግተን ዲሲ እያካሄዱት ያለው ንግግር አራተኛ ቀኑን ይዟል። ቻይና 10,000 የኮሮና ቫይረስ በሽተኞች እንዳሉ ማረጋገጧን ገለጸች። እስካሁን ባለው ጊዜ 213 ሰዎች መሞታቸው ታወቀ። ዜና በዝርዝር። ታላቁ የህዳሴ ግድብን አስመልክቶ ኢትዮጵያ፣ ግብፅና ሱዳን ዋሽንግተን ዲሲ እያካሄዱት ያለው ንግግር አራተኛ ቀኑን ይዟል። ተጨባጭ ስምምነት ላይ ለመድረስ እየታገሉ ነው ተብሏል። የሶስቱን አገሮች ተወካዮች ስብሰባን የሚያስተናግዱት የዩናይትድ ስቴትስ የገንዘብ ሚኒስትር ሲሆን የህዳሴ ግድብ የውሃ ሙሌትን በሚመለከት ስምምነት ላይ ለመድረስ እየጣሩ ናቸው። በኢትዮጵያና በግብፅ መካከል የውሃ ጦርነት ሊያስነሳ ይችላል የሚል ስጋት እንዳለ ተዘግቧል። ስብሰባው ማክሰኞና ሮብ እንዲካሄድ ነበር የታቀደው፣ ነገር ግን እስከ ዛሬ መቀጠሉ አልቀረም። የአቶ ጀዋር መሐመድን የዜግነት ጉዳይ በተመለከተ ምርጫ ቦርድ በሰጣቸው ቀነ ገደብ መሰረት ምላሽ እንደሚሰጡ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ገለጹ። ቦርዱ ለፓርቲያቸው ያቀረበውን ጥያቄ መሰረት በማድረግ አቶ ጀዋር መሐመድ መልስ እንዲሰጡ መጠየቃቸውን አያይዘው የገለጹት ፕሮፌሰር መረራ አቶ ጀዋር የመጣውን መልስ ለምርጫ ቦርድ እንዲያቀርብ ጠይቀነዋል፣ ሲያቀርብ ለምርጫ ቦርድ እናቀርባለን ብለዋል። ጽዮን ግርማ ፕሮፌሰር መረራ ጉዲናን አነጋግራ ያዘጋጀችው ዘገባ ቀጥሎ ይቀርባል።
የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ የተቀበላቸው የፓርቲው አባል አቶ ጀዋር መሐመድን በተመለከተ ከኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈለት ደብዳቤ አቶ ጀዋር ኢትዮጵያዊ ዜግነት ያላቸው መሆኑን የሚያስረዳ ከኢሚግሬሽንና ስደተኞች ጉዳይ ባለስልጣን የተሰጠ ማረጋገጫ እንዲያቀርብ፣ ይህንን ሰነድ ማቅረብ የማይችልበት ሁኔታ ከተፈጠረ ደግሞ አቶ ጀዋር መሐመድን የፓርቲው አባል ማድረግ ሕግ ስለማይፈቅድለት አባልነታቸውን የማቋረጥ ሕጋዊ ግዴታ እንዳለበት ተነግሮታል። ፓርቲው ለዚህ ጥያቄ ምላሽ እንዲሰጥ ከተለያዩ መገናኛ ብዙሃን ተጠይቋል። ለዚህም ጥያቄ የፓርቲው ልዩ ልዩ ኃላፊዎች ፕሮፌሰር መረራ ጉዲና፣ አቶ ሙላቱ ገመቹ፣ አቶ ጥሩነህ ገምታ፣ አቶ በቀለ ነጋ በተለያዩ መገናኛ ብዙሃን ላይ ትላንትናና ዛሬ ምላሽ ሰጥተዋል። ጉዳዩ በአሁኑ ሰዓት ያለበትን ሁኔታ ለማጣራት የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲናን በቀጥታ ምላሽ እንዲሰጡን ዛሬ ጠይቀናቸው ነበር።
ምርጫ ቦርድ ጠይቆናል። ምርጫ ቦርድ የጠየቀውን እንዲያቀርብ ጠይቀነዋል። ሲያቀርብ ለምርጫ ቦርድ እናቀርባለን። ጥር 29 ድረስ አቅርቦ ነው ጥር 29 የሚጠጠንን መልስ ለምርጫ ቦርድ ሰጥተን ወደሚቀጥለው እንሄዳለን።
ፕሮፌሰር መረራ ምርጫ ቦርድ ከጻፈላቸው ሁለተኛ ደብዳቤ በኋላ ለቦርዱ የሰጡት ምላሽ እንደሌለም ጨምረው አረጋግጠዋል።
ቻይና 10,000 የኮሮና ቫይረስ በሽተኞች እንዳሉ ማረጋገጧን ገልጻለች። ቫይረሱ ቻይና የገባው ከጥቂት ወራት በፊት ሲሆን እስካሁን ባለው ጊዜ 213 ሰዎች መሞታቸው ታውቋል። የዓለም የጤና ድርጅት በዓለም ዙሪያ የተዛመተው ኮሮና ቫይረስ በዓለም ደረጃ አስቸኳይ የጤና ሁኔታ ነው ሲል አውጇል። የተባበረ ዓለም አቀፍ ምላሽ እንደሚያስፈልገውም የጤናው ድርጅት ጠቁሟል። የትራምፕ አስተዳደር አሜሪካውያን ወደ ቻይና እንዳይጓዙ አስጠንቅቋል። ብሪታንያ ውስጥ የአንድ ቤተሰብ አባላት የሆኑ 2 የኮሮና ቫይረስ በሽተኞች መገኘታቸው ተረጋግጧል። 2ቱ በሽተኞች ከሀገሪቱ ብሔራዊ የጤና አገልግሎት ልዩ ሕክምና እየተደረገላቸው መሆኑን ዋናው የብሪታንያ ሕክምና ኃላፊ ክሪስ ዊትኒ ተናግረዋል። ህንድና ፊሊፒንስ ለመጀመሪያ ጊዜ የኮሮና ቫይረስ በሽተኞች እንደተገኙባቸው ገልጸዋል። አውስትሬሊያ፣ ካናዳ፣ ፊንላንድ፣ ጀርመን፣ ሆንግ ኮንግ፣ ጃፓን፣ ኔፓል፣ ሲንጋፖር፣ ደቡብ ኮሪያ፣ ታይላንድ፣ የተባበረው የአረብ ኤሚሬቶችና ቪየትናምም የኮሮና ቫይረስ በሽተኞች እንዳሉባቸው አስታውቀዋል። ሰሜን ኮሪያ ኮሮና ቫይረስ እንዳይዛመትባት የመከላከል ጥረት እያጠናከረች መሆኗ ተገልጿል። ስጋቱ በሀገሪቱ የሚደረገው የሰብአዊ ረድኤት ስራን እያሰናከለ ነው ሲሉ የረድኤት ቡድኖች ባለሥልጣኖች ጠቁመዋል። የአሜሪካ ወዳጆች የአገልግሎት ኮሚቴ ልዑካን ቡድን በኮሮና ቫይረስ ስጋት ምክንያት ወደ ሰሜን ኮሪያ የመጓዙን እቅድ በጊዜያዊ መልክ ማዘግየታቸውን የእስያ የህዝባዊ ትምህርትና የጥብቅና አስተባባሪ ገልጿል። መልእክተኞቹ ከጥቂት ወራት በኋላ ድርጅቱ ጠቁሟል። የአሜሪካ ወዳጆች አገልግሎት ኮሚቴ አሁን ወቅት የሰሜን ኮሪያ አርሶ አደሮችን የመርዳት ፕሮግራም አላቸው። ፓኪስታን ዛሬ ከቻይናና ወደ ቻይና የሚደረጉት በረራዎችን በጊዜያዊ መልክ አቁማለች። ትላንት ደግሞ ከጎረቤቷ ሀገር ቻይና ጋር ያላትን ድንበር ዘለል ትልልፍ የመክፈት እቅዷን አዘግይታለች። የፓኪስታን የሲቪል ኤቪዬሽን ባለስልጣን ሁሉም ወደ ቻይናና ከቻይና የሚነሱ በረራዎች እስከ መጪው ሰኞ ድረስ እንደታገዱ ይቆያሉ ብለዋል። የፕሬዚደንት ትራምፕ የክስ ሂደትን አስመልክቶ ተቃውሞም እየተካሄደ ነው። ሰለሞን አባተ ዝርዝር አለው።
ወደ ተወካዮች ምክር ቤቱ የወጣውን ደጋፊና ተቃዋሚ የገፋው በሪፐብሊካኑ አብላጫ መቀመጫ በተያያዘው የሕግ መወሰኛ ምክር ቤቱ የፍርድ ሸንጎ ፕሬዚደንት ትራምፕ ነጻ እንደሚወጡ ቀድሞውኑ ሳይታለም የተፈታ ጉዳይ ነው የሚለው አስተሳሰብ እንደሆነ ይሰማል። ሴናተሮቹ ከአንድ ሰዓት በፊት በጀመሩትና አሁን እያካሄዱ ባሉት የአራት ሰዓታት እሰጥ አገባና ውይይታቸው ማብቂያ ላይ የሚሰጡት ድምፅ በብዙዎች ዘንድ በጉጉት እየተጠበቀ ነው። አንድም የክሱን ሂደት ለማስቀጠል ተጨማሪ ምስክሮች እና ሰነዶች እንዲቀርቡላቸው መጠየቅ፣ አሊያም ክሱ ፕሬዚደንቱን ከሥራቸው ለማስነሳት የሚያደርስ አቅም የለውም በሚል መዝጋት። 53 ሪፐብሊካንና 47 ዴሞክራቲክ ሴናተሮች ቢያንስ 51-49 በሆነ የድምፅ ልዩነት የክሱን መጻኢ ዕጣ ይወስናሉ። ይህ በእንዲህ እንዳለ ከሕግ መወሰኛው ጥቂት ሜትሮች ፈቀቅ ብሎ የወጡት ሰልፈኞች በየፊናቸው ሐሳቦቻቸውን እያንሸራሸሩ ናቸው። አጠቃላይ ስጋት ያላቸው እንደ ሱፐርና ያሉ ሰልፈኞችም አሉ።
ስለ ዲሞክራሲያችን የሚጨነቅ ሕዝብ እዚህ ውጪ እንዳለ እንዲያውቁ እንፈልጋለን። ነገሮች እንዲያው ሲፈራርሱ ማየት አንፈልግም።
በሌላ ረድፍ ደግሞ የፕሬዚደንቱ ደጋፊዎች ቆመዋል። ከእንግዲህ ምስክሮችን መስማት አንፈልግም፣ ማስረጃዎች በቂ ናቸው የሚሉ ናቸው። ስለ ፕሬዚደንቱ ነጻ መውጣት የሚሟገቱ ኮንስታንስ ኮናስ አንዷ ናቸው።
ስለሱ በያዙት ጉዳይ ስለ ፕሬዚዳንቱ ማለት ነው አንዳችም ማስጨበጫ ማስረጃ ያላቸው አይመስለኝም።
ለማንኛውም ግን አሜሪካውያን በፕሬዚዳንቱ ከስልጣን መነሳትና አለመነሳት ጉዳይ ተከፋፍለዋል። የቅኝት አሃዞች እንደሚያሳዩት 48 ከመቶ መውረድ የለባቸውም ይላል፣ 47 ከመቶ ደግሞ መውረድ አለባቸው ይላል።
ሰለሞን እናመሰግናለን። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በዋይት ሀውስ ቤተ መንግስት ባደረጉት የፊርማ ስነ ስርዓት ናፍታ የተባለው የሰሜን አሜሪካ የነጻ ገበያ ስምምነት መቅረቱን አስታውቀዋል። ፕሬዚዳንቱ ትላንት በአሜሪካ ወታደሮች ተከበው የዩናይትድ ስቴትስ ሜክሲኮ ካናዳ ስምምነት በሚለው አዲስ ሰነድ ላይ ፊርማቸውን አኑረዋል። ዛሬ በሶስቱ ሀገሮች ትልቅ ፌስታ ነው ብለዋል ፕሬዚዳንቱ ትላንት ሲናገሩ። አዲሱ ስምምነት በዩናይትድ ስቴትስ የበዛ የተሽከርካሪዎች ምርት እንዲኖር ያደርጋል። የአሜሪካ የወተት ተዋጽኦ እንቁላልና ዶሮዎች ወደ ውጭ መላኩን ሊያበራክት ይችላል። 600 ሺህ የሥራ ዕድልና የ235 ቢሊዮን ዶላር የኢኮኖሚ እንቅስቃሴን የማስገኘት መሰረት አለው ብለዋል ፕሬዚዳንቱ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
አዳነችን ለዜናዋ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ በኢትዮጵያ የሚኖር ማንኛውም ግለሰብ ሆነ ቡድን በሀገሪቱ ሕግና በፈረመቻቸውም ዓለም አቀፍ ሕግጋት ጭምር እንዲገዛ ማድረጊያው ጊዜ ዛሬ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳሰበ። ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎችንም በማስለቀቁ ሂደት መንግስት ኃላፊነቱን በአግባቡ እንዲወጣ ሲል ጠይቋል። መለስካቸው አምሃ ጋዜጣዊ መግለጫውን ተከታትሎ ተከታዩን አድርሶናል።
ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ በሀገሪቱ ስርዓት አልበኝነት እየተስፋፋ ነው የሚል ቃና አለው። የጽሑፍ መግለጫው ርዕስ በየትኛውም ወገን የሚፈጸም ስርዓት አልበኝነትን በቃ ለማለት ጊዜው አሁን ነው ይላል። አዲስ ዴሞክራሲያዊ ስርዓትን ለማዋረድ የሚገጥመውን ከባድ ፈተና የዓለም አገራትን ተመክሮ ያስታወሰው የኢዜማ መግለጫ በኢትዮጵያም ይህንን ከባድ ታሪካዊ ኃላፊነት ተቀብለው የሚሰሩ ኃይሎች የመኖራቸውን ያህል ግርግር ፈጥረውና የራሳቸውን ፍላጎት በኃይል ለመጫን የሚፍጨረጨሩ ቡድኖችና ግለሰቦች መኖራቸውንም ያትታል። በዚህ አስቸጋሪ ወቅት ሁሉም የየድርሻውን ማድረግ ግዴታው መሆኑን ጠቁሞ የመንግሥት ድርሻ ግን ትልቅ ነው ሲል በዚህ ረገድ አቋሚ ነው ያለውን አስፍረዋል። በፓርቲው የሴቶች ቋሚ ኮሚቴ አባል ወይዘሮ ቅድስት ግርማ መግለጫውን በንባብ አሰምተዋል።
የትኛውም በኢትዮጵያ ሀገረ መንግስት ግዛት ውስጥ የሚንቀሳቀስ ቡድንም ሆነ ግለሰብ ተግባር የሀገራችንን ህጎች፣ ሀገራችን ያጸደቀቻቸውን የተቀበለቻቸውን ድንጋጌዎች ባከበረ መልኩ ብቻ እንዲሆን ማድረግ የሚገባን ዛሬ ነው። ዜጎች በህግ ጥበቃ እንደሚደረግላቸው ካልተረጋገጠላቸውና ከህግ በታች መሆናቸውን ካልተረዱ ማንም እየተነሳ የፈለገውን አድርጎ አልጠየቅም የሚል ማን አለብኝነት ከሰፈነ መቼም ማቆሚያ ወደማይኖረው የህውከት ዓለም ጅው ብለን እንዳንጓዝ እንሰጋለን።
በፓርቲው መግለጫ መሰረት በአሁኑ ወቅት ለዩኒቨርሲቲ ተማሪዎች የሚሰጠው ትኩረት ከዚህ በፊት ከነበረው የተለየና ከወቅቱ የፖለቲካ ትኩሳት የሚጠብቃቸው መሆን እንዳለበት ያምናል። ያ ባለመደረጉም በሀገሪቱ የተለያዩ ክፍሎች በሚገኙ የዩኒቨርሲቲ ግቢዎች የተከሰቱ ችግሮች ሁሉ የኢትዮጵያን ሕዝብ በእጅጉ ያሳዘነ እንደሆነም ይገልጻል። መግለጫው አክሎም ከሁሉም በላይ በደምቢዶሎ ዩኒቨርሲቲ ይማሩ በነበሩ ተማሪዎች ላይ የተደረገው እገታ ውሉ የጠፋና የመንግስትን የተማሪዎችን ሕይወት የመጠበቅ ኃላፊነት አለመወጣት ያጋለጠ ነው ብለዋል። መንግስት ሕግ የማስከበር ስራውን በትክክልና በሚገባው መጠን ባለመወጣቱ እንዲህ ያሉ አሳዛኝ ድርጊቶች እየታዩ መሆናቸውን የጋዜጠኞችን ጥያቄ በመንተራስ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ተጨማሪ ማብራሪያ ሰጥተዋል።
መንግስት ጸጥታ የማስከበር አቅም አንሶታል ወይ ችሎታ የለውም ወይም ኢንፍራስትራክቸሩ የለውም አይደል? ፍተኛ የሆነ ቸልተኝነት ይታያል። ትናንት ተናግረናል፣ ከትናንት ወዲያ ተናግረናል። ያጠፉ ሰዎች ሻሸመኔ ላይ፣ ባህር ዳር ላይ በመሳሰሉት ቦታ ቢቀጡ ኖሮ ዛሬ ይሄ አይቀጥልም ነበር። ይሄን ነገር ዛሬ በቃ ካላልነው እየሰፋ ይሄዳል። ይሄንን መቋቋም የሚችል ምንም አይነት አደረጃጀት የመንግስትን መዋቅር መቋቋም የሚችል ሌላ አደረጃጀት የለም። አሁን ያለው ቸልተኝነት መታረም አለበት የሚለው የትኛውን ህግን የተከሳችሁት ለምሳሌ ሰንደቅ ዓላማው ህገ መንግስቱ ላይ ያለ አሁን የትኛውም ግለሰብም ሆነ ቡድን የሚጠቀምበት ሰንደቅ ዓላማው ህገ መንግስቱ ላይ ባለው ዜጋውም በየትኛውም አካባቢ ተንቀሳቅሶ የመኖር መብቱ ህገ መንግስቱ ላይ ያለ። ሌሎች ኢትዮጵያ የተቀበለቻቸው ህጎች አሉ። እነሱን አክብረን በስርዓት እስከምንቀይራቸው ድረስ ነው መጓዝ ያለብን። እዚህ አትምጣብኝ፣ በዚህ አትለፍ፣ ይሄን ጣል፣ ይሄን አንሳ የሚል አካሄድ ትክክል አይሆንም። ስለዚህ የሀገሪቱ ህጎች ለምሳሌ የምርጫ ፓርቲዎች የምርጫ ቦርድ ህግ አለ። እሱን ባከበረ መልኩ ነው መንቀሳቀስ ያለባቸው። ሚዲያዎች የሚዲያ ህግ አለ። የግብረሰናይ ድርጅቶች ህግ አላቸው። ሁሉም ህጉን ባከበረ መልኩ ነው መንቀሳቀስ ያለበት የሚል ነው።
የህግ የበላይነትን ባለማክበር ጉዳት የሚደርስባቸው አካላት ዱ መሆናቸውንም መግለጫው አመልክተዋል። የህግ አለመከበሩ ራሱን ፓርቲውን ጉዳት እንዳደረሰበት ያስረዱት ደግሞ የኢዜማ ምክትል መሪ አቶ አንዱዓለም አራጌ ናቸው።
በግልጽ መነገር ያለበት ነገር እኛ በየክፍለ ሀገሩ ደርሰን ያየነው ነገር እላይ የተንጠለጠለው የመንግስት በጎ ፈቃድ፣ በጎ ንግግር መሬት ላይ ስጋና ደም ለብሶ እየተገኘ አይደለም ያለው። አሁንም ካድሬው መሬት ላይ እንደተንሰራፋ ነው። በየአካባቢው ያለው ካድሬ ገና ካሁኑ የምርጫ ነገር ሲነሳ ራሱን ለመከላከል ግብ ግብ እየፈጠረ ነው ያለው። ለምሳሌ አሁን በለሳና አምባ ጊዮርጊስ ያደረግናቸውን ስብሰባዎች ሙሉ በሙሉ ባይደን ሰውን ከየመንገዱ እየጠበቁ የማስቀረት ነገር ግን እምቢ ብሎ የመጣው ሰው ወደኛ እንደመጣ ሌላው ግን ለህይወቱ እየፈራ ነገ የሚደርስበትን እየፈራ ወደ ኋላ የተመለሰበት ሁኔታ ነው። ይሄ ያረጀ ያፈጀ 97 እስኪበቃን ድረስ ያየ ነው። ከዛም በኋላ ያየ ነው የአፈና ተግባር ነውና በመንግስት በኩል በአማራ ክልል ያየ ነው። በአማራ ክልል በኩል ፍጹም ያልተለወጠ 97ን ደጋግሞ የሚያሳውሰን የአፈና እንቅስቃሴ ይታያል። ይሄ አማራ ክልል ብቻ ሳይሆን ኦሮሚያም ላይ በስፋት የሚታይ ነው። ኦሮሚያ ላይም በተለያዩ ባለፈው በእርግጥ አዳማ ላይ ስብሰባ ብናደርግም በብዙ ቻሌንጅ በሌሎች አካባቢዎች ስብሰባ ለማድረግ እንዳልቻልን የሚታወስ ነው። ስለዚህ ኢትዮጵያ ሰፊው ክፍሏ በስርዓት አልበኞች ቁጥጥር ስር እየዋለ ህግና ስርዓት ተግባራዊ የማይሆንበት መሬት ያረገጠበት ሁኔታ ነው ያለው።
በዚህ መግለጫ መጨረሻ ላይ ከጋዜጠኞች ለተነሱ የተለያዩ ጥያቄዎች የፓርቲው መሪዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ በኢዜማ መግለጫ ስማቸው ከተነሱ ወገኖች ያንዱን ምላሽ አግኝተናል። በመግቢያችን ድምጻቸውን ያሰማናችሁ የአማራ ክልል ፖሊስ ኮሚሽነር አብረ አዳሙን ወደ ስቱዲዮ ከመግባታችን ጥቂት ደቂቃዎች በፊት ነው በስልክ ያገኘናቸው።
አመሰግናለሁ ቪኦኤ። እኔ ኢዜማ ከአንድ ወር ሶስት ሳምንት በፊት ይመስለኛል ባህር ዳር ከተማ ላይ ስብሰባ ማድረጉን አውቃለሁ። ኋላም ስብሰባ አድርገው በሰላማዊ መንገድ አባሎቻቸውን ሰብስበው ፕሮግራማቸውን ማስተዋወቅ መሄዳቸውን አስታውሳለሁኝ። ያንን ሂደቱንም ውጤቱንም አውቃለሁ። በጥሩ ሁኔታ ስብሰባ እንዳካሄዱ ስርዓት ባለው መንገድ የእኛም የፖሊስ ኃይል መድበን ጸጥታ እንዲያስከብርላቸው እንዲጠብቃቸው መብታቸውም ስለሆነ ያን ማድረጋቸውን አስታውሳለሁ። አሁን በቅርብ ጎንደር ላይ ተደርጎ ነበር የሚል ካለፈ በኋላ ነው የሰማሁኝ። እኔ መጀመሪያ ስብሰባ እንደሚካሄድም አላወቅኩም ነበረ። በኮሚሽን ደረጃ የደረሰን መረጃ አልነበረም። ነገር ግን በእለቱ የሆነ ስብሰባ ተደርጎ ረብሻ ተፈጠረ ተብሎ ሰምቻለሁ። ስብሰባ የተፈጠረው አዳራሽ ውስጥ ነው። እዛው እርስ በርስ የሀሳብ ፍጭት ነበረ የሚል ነገር ሰምቻለሁ። ያን እንደሰማው ወዲያውኑ የከተማውን የፖሊስ መምሪያ ኃላፊ በአስቸኳይ እዛ ቦታ ላይ ሰው እንዲመደ በአመራሮቹም ላይ ሆነ በአጠቃላይ በዛ ስብሰባ ውስጥ ባሉት አባሎች ወይም በሚወያዩት መካከል ምንም አይነት የአካላዊ ግጭት እንዳይኖር የፖሊሳዊ ስራችሁን እንድትወጡ ብዬ መመሪያ ሰጥቻለሁ። ያን አድርገዋል። ነገር ግን ቀድሞ በገባው ሰው በነበረው የሀሳብ ክርክርና ውይይት የተግባቡ አልመሰለኝም። በመጨረሻው ስብሰባው ተቋርጦ የመጡት አመራሮች ተመለሱ የሚል ሰምቻለሁ። ይሄ በእውነቱ ከሆነ እንደ ዘመናዊ ፖሊስ በተለይ ደግሞ እንደ አማራ ፖሊስ ኮሚሽን በጭራሽ እንዲህ አይነት ነገር አይፈቀድም። ግን አንዳንድ ጊዜ ተፎካካሪ ፓርቲዎችም የገዢ ፓርቲ ደጋፊዎችም የተለያዩ ቅድም ያልካቸው ቡድኖችና ግለሰቦች የራሳቸውን ስራ አስቀድመው መስራት አለባቸው። እንደዚህ አይነት ስብሰባ ሲጠሩ መጀመሪያ ለእኛ ማሳወቅ፣ ቢያሳውቁን ኑሮ እኛ ተገቢውን ጥበቃ እናደርጋለን። ሁለተኛ ለዛ ውይይት የሚጠሯቸውንም ሰዎች አጀንዳቸውንም መጀመሪያ ሴት አድርገው የራሳቸውን የቤት ስራ ሰርተው ቢገቡ ጥሩ ነው። ለእኛም ጭቅጭቁን ያቀልልናል፣ የፖሊስን ስራ ያቀላል።
ዜጎችም ሆኑ ተፎካካሪ ፓርቲዎች የመሰብሰብና የመደራጀት የማይደፈር መብት አላቸው። ቀድመን ባወቅን ጊዜም ሁሉ ይህንኑ መብታቸው ይከበርላቸው ዘንድ ፖሊስ ለዜጎች ጥበቃ የማድረግ ስራውን ይሰራል ያሉት የክልሉ ፖሊስ ኮሚሽነር፣ ከእነርሱም ግን ትብብር እንጠይቃለን ብለዋል።
እኛ በእኛ ክልል ማንም ተፎካካሪ ፓርቲ መብቱ ነው ተዘዋውሮ መቀስቀስ፣ ፕሮግራሙን ማስተዋወቅ፣ ስብሰባ መጥራት፣ መሰብሰብ መብት ነው። ቅድም እንዳልከው ዓለም አቀፍ ድንጋጌዎች መከበር አለባቸው የሚለውን አዎ መከበር አለባቸው። የሀገራችንም ሕግ ዓለም አቀፍ ድንጋጌዎችም መከበር አለባቸው። የመደራጀት ነጻነት፣ የመሰብሰብ ነጻነት መከበር አለበት። ያን እናደርጋለን። ያን ስናደርግ ግን እኛም ትብብር እንፈልጋለን፣ መረጃ እንፈልጋለን። እንዳሁኑ እንደዚህ አይነት ጥቆማዎች መምጣታቸውንም በጥሩ ነገር ነው የምናየው። ይሄ ግን አንድ መታወቅ ያለበት አጠቃላይ በአማራ ክልል ብቻ ሳይሆን በሀገር ደረጃም ያለ ያ ብሔራዊ ችግር ስለሆነ ብሔራዊ መፍትሄም ስለሚያስፈልገው ተፎካካሪ ፓርቲዎችም በዚህ ላይ መስራት እንዳለባቸው የህዝባችን ንቃተ ህሊና እንዲያድግ ስራ ሊሰሩ እመክራለሁ። እማውቀው እዚህ ድረስ ነው። ከዛ ውጪ ሌላ ተከለከሉ ወይም ታገዱ የሚል ነገር አላውቅም፣ የመረጃ የለኝም። ፖሊስም እዛ ውስጥ አይገባም። የመፍቀድም የመከልከልም ስልጣን የለውም። ህግን ማስከበር ብቻ ነው የኛ ስልጣን።
የአማራ ክልል የፖሊስ ኮሚሽነር አበረ አዳሙን ነው የሰማችኋቸው። አቶ አበረን ለጊዜያቸው እናመሰግናለን። አድማጮች፣ ወደ ሁለተኛው የመጽሔት ርዕስ እንሻገር። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል በምዕራብ ኦሮሚያ ህግና ስርዓትን ያልተከተለ የጅምላ እስር እየተፈጸመ ነው ሲል መንግስትን ወቀሰ። የኦሮሚያ ክልል በበኩሉ የሰዎችን ሰብአዊ ክብር በሚያዋርድ ሁኔታ የሰብአዊ መብትን የሚጥሱ ሰዎች ለህግ እንዲቀርቡ በመገፋፋት ፋንታ መንግስት ለምን እርምጃ ተወሰደ እርምጃስ በሚል ተቃውሞ ማሰማት እጅግ አሳዛኝ ነው ሲል አማሯል። ጽዮን ግርማ ዝርዝሩን ይዛለች።
አምነስቲ ኢንተርናሽናል የኢትዮጵያ መንግስትን ወቅሶ ባወጣው ሪፖርት ከኦሮሚያ ክልል ከምስራቅ ጉጂ ዞን 75 ሰዎች፣ ከሆሮ ጉድሩ ወለጋ ደግሞ ቢያንስ 30፣ በአጠቃላይ 105 የመንግስቱ ተቃዋሚ የሆኑ የፖለቲካ ፓርቲን የሚደግፉ ሰዎችን በጅምላ አስሯል ሲል ከሶታል። የሪፖርቱን ይዘት ለአሜሪካ ድምጽ ያብራሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌ ቦታው ለረጅም ጊዜ በኮማንድ ፖስት ስር እንደነበር አስታውሰው መስከረምና ጥቅምት ላይ ረገብ ብሎ የነበረው እስር አሁን በድጋሚ መጀመሩን ተናግረዋል።
ስሩ እንደቀጠለ ነው። ይሄ ደግሞ ፍርድ ቤት አይቀርቡም ሰዎቹ፣ ምንም የህግ ከለላ አያገኙም ማለት ነው። የታሰሩበት ምክንያት የማይነገራቸውም ብዙ ጊዜ እነዚህ የሚፈጸሙት ጥሰቶች ከህግ ውጭ ናቸው። ዓለም አቀፍ የሰብአዊ መብት ህግንም የኢትዮጵያን ህግም የሚጥሱ ናቸው። አንድ ሰው ከታሰረ ጊዜ ጀምሮ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት። የታሰረበት ምክንያት ሊነገረው ይገባል። የሚያዝበት ሁኔታም የሰብአዊ ክብሩን የማይነካ ሰብአዊነትን ያሟላ መሆን አለበት እና ብዙዎቹ በአንድ በኩል እዛ ላይ ታጉረው ነው ያሉት። ፍርድ ቤት አይቀርቡም። የተከሰሱበት ምክንያት አይነገራቸውም። የሚነገራቸው ነገር ያው ሸኔ ሸኔ እየተባለ ነው እንጂ እንደዚህ አድርገሃል ወይ እንትን አድርገሃል በሰጥፈሃል መረጃ ቀብላል የሚባል ነገር የለም። ብዙዎቹ ሰዎች ባለፉት በዚህ ሰንቀሌ እና ጦላይ ላይ በነበሩት እስሮች ውስጥ ታርጌት ተደርገው ወይም ደግሞ እዛ ውስጥም ታስረው የነበሩ ሁለት ወር ሶስት ወር ቆይተው የነበሩ ሰዎች ናቸው። ያኔም ቢሆን ክስ የመሰረትባቸው ለሁለት ወር ለሶስት ወር የቆዩ ሰዎች ናቸው እና የታወቁ ሰዎችን ታርጌት ያደረገ ወይም እነሱ ላይ ያተኮረ እስር ነው።
የኦሮሚያ ክልል የብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንደአ ይህንን የአምነስቲን ክስ አልተቀበሉትም። መንግስት ዜጎችን ካስከፊ ሰቆቃ ለመታደግና ህግ ለማስከበር ተንቀሳቀሰ እንጂ የፈጸመው የመብት ጥሰት የለም ይላሉ።
አጠቃላይ በዛ አካባቢ ለውጡ ከመጣ ወዲህ በጣም አስከፊ ችግሮች የነበሩ፣ እነዚያን ችግሮች ለመፍታት መንግስት እጅግ በጣም ብዙ ስራዎችን ሰርቷል። በሰላማዊ መንገድ ችግሩ እንዲፈታ ጥረት አድርጓል። ለረጅም ጊዜም ብዙ ችግር እየተፈጠረ አመራር ተገደለ፣ ዜጎች የዕለት ተዕለት ስራቸውን እንዳይሰሩ፣ ታመመ እንዳይታከም፣ እንዳይማሩ ተማሪዎች። ያ ብቻ ሳይሆን ከአጎራባች ክልል ቤኒሻንጉል ወደዛ አካባቢ ወደ ለሽምግልና የመጡ የነበሩትን መንገድ ላይ ተገለው ችግር ተነስተው ህዝብ ተፈናቅሎ በጣም በርካታ ችግሮች ነበሩ። ያንን የጀመርነው መንገድ ወደኋላ እንዳይመለስ በርካታ ጥረት አድርጓል። ይህን የውጭ ዜጎች ሳይቀር ተገለው የተቃጠሉ አሉ። ያ በጣም ችግር ነበረ እና ከጦርነት ይልቅ በሰላም ነገሮችን መፍታት ያስፈልጋል ብሎ አምኖ ሰራ የነበረው ግን ያ አልተቻለም። እየሆነ ያለው ህዝቡ በጣም አስከፊ ሁኔታ ውስጥ ስለሆነ መንግስትም እርምጃ ወስዶ የህግ በላይነትን ማረጋገጥ አለበት የሚል ከህዝቡ ጥያቄ ነበረ። ህዝቡን ያሳተፈ ስራ ነው የተሰራው እና በጅምላ የተወሰደ ነገር የለም። ችግር ፈጣሪዎች፣ ሽፍቶች በሰላማዊ መንገድ እምቢ ያሉ በድርድርም ድርጅታቸው ጭምር እነዚህ ሽፍቶች ናቸው፣ እኛን የሚወክሉ አይደሉም፣ ስለዚህ የህግ በላይነት መከበር አለብን፣ እዛ ላይ እኛም እንከባበራለን ብለው የወሰኑት ጉዳይ ነው እና እዛ አካባቢ ሰዎች እንደሚታፈኑ ብዙ ነገሮች እንደሚሰሩ ሁሉ ይታወቃል እና እየተወሰደ ያለው ያ መንግስት ህግንና ህግን ተከትሎ ያደረገው እንጂ ከህግ ያፈነገጠ ከጉዳዩ ጋር ተያያዥነት የሌላቸውን ሰው ምናልባት ያው በእንቅስቃሴ በስራ ውስጥ በስህተት የሚያዝ ሰው አይኖርም አይባልም፣ ሊኖር ይችላል ግን እሱ ተጣርቶ ይለቀቃል። ከዛ ባሻገር ግን በአካባቢ ያለውን የስርዓት አልበኝነት ህብረተሰቡን ያስቸገረ ያሰቃየ ሁኔታ ለማስተካከል የተደረገ ነው እንጂ ከዛ ውጪ ፍላጎትም የለም የተሰራ ነገርም የለም ማለት ነው።
በአካባቢው ላይ የታጠቀ ኃይል በሰላማዊ ዜጎች ላይ ያደረሰውን ጥቃት ለመከላከል የተወሰደ እርምጃ ነው የሚለውን የመንግስት ምላሽ ይዘን የአምነስቲውን የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን አስተያየታቸውን ጠየቅናቸው።
የታጠቁ ኃይሎች እንዳንዱ እናውቃለን። በአካባቢው ላይ ጸጥታ ችግር አለ። ግን እነዚህ ሰዎች እና የታጠቁ ኃይሎች ላይ የሚወሰዱ እርምጃዎች በሰላማዊ መንገድ ሀሳባቸውን ኃይል በራቀ መልኩ የሚገልጹ እና የሚዝንጀሩ ሰዎች እነሱ ላይ ታርጌት ማድረግ የለበትም። ታጥቀው ችግሩን የሚፈጥሩት ሰዎች ለይቶ ነው የሚወሰደው እርምጃ መሆን ያለበት። ስለዚህ አሁን እነዚህ የነበሩት ያየናቸውን እስሮች በሙሉ ከብዙዎች የከተማ ሰዎች፣ ሰላማዊ ኑሮ የሚኖሩ ሰዎች ናቸው። እንደዛም ሆኖ ምናልባት በወንጀል ተሳትፈው ሊሆኑ ይችላሉ። ያ ማለት ግን የህግ ከለላ ሊያገኙ ይገባ ማለት አይደለም። ለምሳሌ ቅድም እንዳልኩት የ48 ሰዓት ውስጥ ፍርድ ቤት መቅረብ መቻል አለባቸው። የታሰሩበት ምክንያት እና የያዙበት ምክንያት በግልጽ ሊነገራቸው ይገባል። ከዛ በኋላ ደግሞ ምርመራው ተጠናቀው በቶሎ መቅረብ አለባቸው እና እነዚህ ነገሮች አለመሟላታቸው ነው ዋነኝነት።
አቶ ታዬ ደንዳ ጥያቄውና ወቀሳው አግባብ ይሆን የነበረው ለምን እስካሁን ህግ አላስከበራችሁም የሚል ቢሆን ነበር የሚል ምላሽ ሰጥተዋል።
በዛ አካባቢ ህብረተሰቡ ችግር ውስጥ ነው የነበረው። ያ ችግር መቀጠል የለበትም፣ እሱ መስተካከል አለበት። ያ ካልተስተካከለ መንግስትም ኃላፊነቱን ተወጥቷል ለማለት ስለሚያስቸግር ህግን ማስከበር፣ ህዝብ በሰላም ወጥቶ በሰላም መግባት እንዲችል ማስቻል የመንግስት ኃላፊነት ስለነበረ ከአሁንም ይሄን ባለማድረጋችን የውጭም ይሁን የውስጥ ኃይል ቃወመን ብኮንነን በጣም ጥሩ ነው የምንለው። እዛ አካባቢ ግን እጅግ በጣም በከፋ ሁኔታ በሰው ላይ ፕላስቲክ እያንጠባጠቡ የሚያቃጥሉ፣ የሰው ልጆችን የሚያፍኑ፣ እናትና ልጅ አንድ ላይ የሚደፍሩ፣ አባቶችን በልጆቻቸው ህጻናት ልጆች ፊት የሚገሉ እጅግ በጣም አረመኔያዊ ተግባር የሚፈጽሙ ሰዎች እዛ አካባቢ ህግ ቁጥጥር ስር መዋል አለበት ብሎ መንግስት ሲነሳ በዚህ ደረጃ ተቃውሞ መነሳቱ እጅግ በጣም የሚያሳዝንን ነው የሚሆነው። ለምንድን ነው የህግ በላይነትን ያላስከበራችሁ ብንባል ይሄ አግባብ ነው የሚሆነው ማለት ነው።
ሙሉ ስሜን አትጥቀሺ ዲኮ በይም ያለ አንድ የአካባቢው ተወላጅ አነጋግሬ ነበር። ዲኮ በአሁን ሰዓት አዲስ አበባ ከተማ ቢሆንም ተወልዶ ያደገው ግን በዛው አካባቢ ነው። አሁን ቤተሰቦቹ እዚያው ናቸው። በቅርቡም አካባቢውን ተመልክቶ መጥቷል። በየጊዜው ከአካባቢው ወደ አዲስ አበባ የሚመጡ ሰዎችን እያነጋገረ መረጃ እንደሚሰበስብ ነግሮኛል። ዲኮ እንደሚለው በጸጥታ መደፍረስ፣ በኢኮኖሚው መውደቅና ሰላማዊ እንቅስቃሴ በማጣት ዋናው ተጎጂ ማህበረሰቡ ነው ይላል። በተጨማሪም ደግሞ በአሁን ሰዓት መንግስት እርምጃ ለመውሰድ ሲገባ እርምጃውን የሚወስደው ከማህበረሰቡ በወጡ ልጆች ላይ በመሆኑ ህብረተሰቡ በሁለቱም በኩል አጣብቂኝ ውስጥ ገብቷል ይላል። የሆነውንና እየሆነ ያለውን ነገር ለመናገር አንደኛ ህብረተሰቡ ፍርሃት ውስጥ መሆኑን፣ ሁለተኛ ደግሞ የስልክ አገልግሎት አለመኖሩን እንደ ችግር ያነሳል።
ሰው በፍርሃት መካከል ውስጥ ነው ያለው። ትልቁ የሚፈራው ኃይል መንግስት ነው። መረሳት የሌለበት እነዛ ታጣቂ የሚባሉት እኮ የማህበረሰብ ልጆች ናቸው። ቶታሊ እነዚህ ማህበረሰብ ልጆችን አውጥቶ እንካ ልጄን ብሎ ማንም የሚሰጥ አካል ላይኖር ይችላል። መንግስት በራሱ መካኒዝም እነዚህን ነገሮች ፈልጎ ወይም በራሱ የደህንነት መረቦች እየተጠቀመ ማውጣት ይቻል ይሆናል። ማህበረሰቡን ግን ይህንን አውጥተ እነዚህን ሰዎች አሳልፈን ስጣቸው ብለህ ብትል ማህበረሰቡን አይሰማ ይችላል፣ ላይቀበል ይችላል። ለጊዜም ሰዎችን በተወሰነ መልኩ ደግሞ አስማምተው መረጃን ከነሱ መቀበል ይቻል ይሆናል። ግን መረጃ የሰጠው አካል ደግሞ ደነክስን የሚደርስበት ነገር አስፈሪ ነው። አብዛኛው ሰው እዛ ነው ያለው ሸሽቶ የወጡም ሰዎች አሉ። ለምሳሌ ከአንድ ሁለት ቀን በፊት አንድ ሰው እንደ አጋጣሚ እግረ መንገዴን የማውቀውን ሰው አግኝቼ ነበረ፣ ሸሽቶ ነው የወጡ። ጮን ያለው የኢኮኖሚ ድቀት ቀላል አይደለም። ሰዎች ስራ ሰርቶ የሀገራችን ሁኔታ የታወቀ ነው፣ ኑሮ ከእጅ ወደ አፍ። ስለዚህ ሰው ካልሰራ ኬትም ልመጣለት አይችልም። ኢኮኖሚ እየከበደ ስመጣ ስርዓት አልበኝነቱ የተስፋፋ ነው የሚመጣው። ስለዚህ ያለው አቅም ያለው ዘመድ ያለው ወደ መሀል የመሸሽ ነገር አለ። ሌላም ደግሞ ወጣቶች ኮማንድ ፖስትንም ከመፍራት ወደ ከተማ ይመጣሉ፣ ወደ አዲስ አበባ ይመጣሉ።
ዲኮ መፍትሄ ነው ያለውንም ይናገራል።
ችግሩ ነበር ከመጀመሪያው፣ አሁን ግን ተባባሰ። የማጥራቱ ዘመቻ እውነት ለመናገር እንደሚታሰበው በጦርነት የሚቻል አይደለም። ጦርነትን በሰዎች ታሪክ ውስጥ እናውቃለን። ጦርነትን ማሸነፍ ከባድ ነው። አውደ ውጊያን ማሸነፍ ይቻላል። በአንድ ቦታ የተፈጠረውን ችግር ሄዶ ተዋግቶ ለተወሰነ ጊዜ እፎይታ ማግኘት ይቻላል። ያደጉ ሀገራትም ቶታሊ ጦርነትን አላሸነፍም። ስለዚህ የገቡበት ጦርነት ቀላል አይደለም። ስፔሲፊካሊ ከታጣቂዎች ወይም መንግስት እንደሚለው ከዛ አካባቢ ከሚንቀሳቀሰው የኦነግ ሰራዊት ወይም ደግሞ ከመከላከያ ሰራዊት የሚያደርሰው ጥቃት ለማምለጥ ወደ ኦነግ የማላከፉ ችግር ቶታሊ ጦርነቱን አሸንፈው አካባቢውን ሰላም የማድረግ ሂደት በቀላሉ እንደዚህ የሚቻል አይደለም። በጦርነት አይቻልም። ኮንቴክስት የሆነ ከማህበረሰቡ ጋር በማህበረሰቡ ውስጥ ካሉ ታዋቂ ሰዎች፣ ከወጣቶች ጋር፣ ከሃይማኖት አባቶች ጋር፣ ሁሉም ሰው እዛ አካባቢ ቶታሊ ከስቴክሆልደርሶች ጋር የማያቋርጥ ምክክር ካልተደረገ የማህበረሰቡን ችግር እየበለጠ የማይወጣበት አዘቅት ውስጥ ከማግባት ፈይደው ጦርነቱ የሚያመጣው ለውጥ አለ ብዬ አላምንም።
የኦሮሚያ ክልል ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው መንግስት ወደ እርምጃ ከመግባቱ በፊት ሽምግልናውን ሞክሮ እንደነበረ ያስታውሳሉ።
በእርግጥ እነሱም የሚያውቁት አይመስለኝም። አላማቸው የድርጅቱ ያንን ቡድን የሚመራው መሮ የሚባል ሰውዬ አንድ ወቅት ላይ ሽማግሌዎች ከዚህ ተልከው ነገሩ በእርቅ ማለቅ አለበት፣ ህዝቡ ለተጨማሪ መጋለጥ የለበት፣ እናንተም የምትፈልጉት ነገር ካለ የዲሞክራሲ ምህዳሩም ሰፍቷል እና ሁሉን ነገር በሰላም መጨረስ ነው ለሀገርም ለህዝብ የሚጠቅመው እሱ ነው ብሎ ሲሄዱ፣ እኔ ህዝቡ ራሱ ነጻ ወጥቻለሁ የሚል ከሆነ ዝንጀሮና ከርከሮ እነዚህን ነጻ ለማውጣት እዋጋለሁ እንጂ እኔ አልመለስም የሚል አቋም ነው የያዘው። ይሄን ይታወቃል በግልጽ ማለት ነው። ሶ አላማቸው ምን እንደሆነ እነሱም የሚያውቁት አይመስለኝም። በጣም የሚያሳዝን ነው ደግሞ በእንደዚህ አይነት ሁኔታ ይሄ ህብረተሰብ በጣም አስከፊ ሁኔታ ስር በነበረበት እናት በልጇ ሬሳ ላይ እንድትቀመጥ በተገደደችበት በጅምላ ሰው ሲጨፈጨፍ በነበረበት አለን ብሎ ኖሮ በጣም ጥሩ ነበረ። ያንን ሲያደርግ የነበረ ኃይል ሁም አጠቃላይ ከክልሉም እጁን ባነሳበት ማግስት እንደዚህ አይነት ትግል ነው ብሎ መጀመርም አጠቃላይ አላማ ያለ አይመስለኝም። እኔ
በመጨረሻም አቶ ታዬ መንግስት ህግን ለማስከበር ጠንክሮ ይሰራል፣ ህግንም ያስከብራል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮንን ለዘገባው አመሰግናለሁ። አድማጮች የአርብ ጥር 23 ምሽት ዝግጅታችንን ነው የምትከታተሉት። ወደ ተከታዩ መጽሔት ርዕስ ልውሰዳችሁ። ዓለም አቀፍ ስጋት የደቀነው የኮሮና ቫይረስ ጉዳይ። ቻይና ውስጥ 10,000 የኮሮና ቫይረስ ተጋላጮች መኖራቸውን የቻይና መንግስት ይፋ አደረገ። የዓለም ጤና ድርጅት WHO በበኩሉ የኮሮና ቫይረስ ዓለም አቀፍ የአስቸኳይ ጊዜ ስጋት መሆኑን በትላንትና ዕለት አውጇል። ጄፍ ከስተር ያደረሰንን ዘገባ ጨምሮ ሰለሞን አባተ ተከታዩን አጠናቅረዋል።
የቻይና የጤና ኮሚሽን ዛሬ ቤጂንግ ላይ በሰጠው ጋዜጣዊ መግለጫ የኮሮና ቫይረስ ወረርሽኝ አሁን ያለበትን ሁኔታና ደረጃ አሳውቋል። የብሔራዊ ኮሚሽኑ ቃል አቀባይ ሚፌንግ
ጄ 1月30日24時国家卫生健康委收到各省区市和新疆生产建设兵团
ጃንዋሪ 30 ወይም ጥር 21 እኩለ ሌሊት ላይ ብሔራዊ ጤና ኮሚሽኑ ከሁሉም ክፍላት አገራት እና ከተሞች እንዲሁም ከቺንጂያንግ የምርትና የግንባታ ብርጌዶች ሪፖርቶችን ተቀብሏል። አሁን 9692 የተረጋገጡ ህሙማን አሉ። 1527 በጽኑ የታመሙ ናቸው። 213 ሰዎች ሞተዋል። 171 ደግሞ ታክመው ወጥተዋል። በአጠቃላይ 15238 የተጠረጠሩ አጋጣሚዎች አሉ።
ቫይረሱ መቀስቀሱ ለመጀመሪያ ጊዜ ከተገለጸ አንስቶ ወደ 213 የዘለለ ግዙፍ የሞት መጠን ሲነገር ዛሬ የመጀመሪያው ነው። ከቻይና ውጪ 68 ሰዎች ለኮሮና ቫይረስ መጋለጣቸው ሲረጋገጥ ጄኔቫ ላይ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአጣዳፊ ጊዜ ሁኔታ አውጀዋል።
I'm declaring a public health emergency of international concern over the global outbreak.
በአዲሱ የኮሮና ቫይረስ ምክንያት ዓለም አቀፍ ስጋት የሆነ የማህበረሰብ ጤና የአጣዳፊ ጊዜ ሁኔታ አውጃለሁ። ለዚህ መግለጫ ዋና ምክንያቱም ቻይና ውስጥ ያለው ሁኔታ ሳይሆን ሌሎች አገሮች ውስጥ እየተከሰተ ያለው ነው።
የWHO ዋና ዳይሬክተር አክለውም የአሁኑ መግለጫቸው በዓለም አቀፍ ጉዞዎችና ንግዶች ላይ አስፈላጊ ያልሆኑ ያሏቸውን እገዳዎች መጣልን እንደማይጨምር በአጽንኦት አሳውቀዋል። ይሁን እንጂ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወደ ቻይና ለሚሄዱ አሜሪካውያን የአራተኛ ደረጃ የጉዞ ማስጠንቀቂያ አውጥቷል። በተጨማሪም የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ሰዎች እጅግ አስፈላጊ ካልሆነ በስተቀር ወደ ቻይና እንዳይሄዱ አሳስቧል ወይም መክሯል። ኢሊኖይ ዋና ከተማ ቺካጎ ውስጥ የጤና ባለስልጣናት ትናንት በሰጡት መግለጫ ደግሞ ሁለተኛ ሰው ለኮሮና ቫይረስ መጋለጡን አረጋግጠዋል። ተጋልጧል የተባለው ሰው ወደ ቻይና ሄዶ የማያውቅ መሆኑ ቫይረሱ ከሰው ወደ ሰው እየተላለፈ መሆኑን ማሳየቱን ተናግረው ስጋቱን እንዳባባሰው ገልጸዋል። በሌላ በኩል ደግሞ እንግሊዝ ውስጥ ሁለት ሰዎች ኮሮና ቫይረስ እንደተገኘባቸው መረጋገጡን የሀገሪቱ የጤና ኃላፊ ዛሬ አስታውቀዋል። ለቫይረሱ ተጋልጠዋል የተባሉት ሰዎች የአንድ ቤተሰብ አባላት መሆናቸውንና በባለሙያ የቅርብ ክትትል በሕክምና ማዕከል እየተደረገላቸው መሆኑን ኃላፊው ገልጸዋል። ህንድና ፊሊፒንስም የመጀመሪያዎቹን አጋጣሚዎች ዛሬ አረጋግጠዋል። እያደገ በሄደው የኮሮና ቫይረስ የደረሰባቸው ሀገሮች ቁጥር ውስጥ አውስትራሊያ፣ ካናዳ፣ ፊንላንድ፣ ጀርመን፣ ሆንግ ኮንግ፣ ጃፓን፣ ኔፓል፣ ሲንጋፖር፣ ደቡብ ኮሪያ፣ ታይላንድ፣ የተባበሩት አረብ ኤሚሬቶችና ቪየትናም እንደሚገኙ ታውቋል። ኢትዮጵያ ውስጥ እስከ ዛሬ ምሽት ኮሮና ቫይረስ አለመታየቱ ተገልጿል። አሁን ያለውን ሁኔታ አስመልክቶ ብሔራዊውን ምላሽ እያስተባበረ ያለው የማኅበረሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ዛሬ ማምሻውን ለባልደረባዬ ኤደን ገረመው ማብራሪያ ሰጥተዋታል። ቅንጭብ አድርጌ ላሰማችሁ።
ከህብረተሰብ ጤና ኢንስቲትዩት እና ከጤና ሚኒስቴር እይታ አንጻር ያሉ አንግሉን ወይም ደግሞ በዛ ሳይድ ያሉ ሁኔታዎችን ነው የምናገረው። የመጀመሪያው የዓለም ጤና ድርጅት ዓለም አቀፍ ችግር ብሎ ሲያውጅ ኢትዮጵያንም ይመለከታል። ሁሉንም የዓለም ሀገር የሚመለከት ነው። በተለይ ደግሞ ኢትዮጵያ ደግሞ ተጋላጭ የምትሆንባቸው ደግሞ ምክንያቶች ይኖራሉ። ያንን ማለት ግን የመጀመሪያውም የመጨረሻውም ሶሉሽን ማነው በረራዎችን ማቆም ነው ደግሞ የሚል የኢመርጀንሲ ወይም የወረርሽኝ የመከላከል ደግሞ የመጨረሻ ግብ ደግሞ የለም። ትላንት ከታወጀ አዋጅ ጋር ካየን ለማንኛውም ሀገር አሁን ትኩረት የሚሰጥበት ሁኔታ ላይ ያለ ነው መልዕክት ነው የሚያመጣው። ስለዚህ ለዛም ነው እኮ ከመጀመሪያ ጀምሮ ኬዙ ከታወቀ በኋላ ትልቅ ስራ ስንሰራ የነበረው፣ ምክንያቱም ተጋላጅ ልንሆን እንችላለን። ይሄንን ግን ልንመክትበት የምንችልባቸው መንገዶች የተለያዩ ናቸው ነው። ለምሳሌ በ2014 እና 15 ከፍተኛ የሆነ የኢቦላ አውትብሬክ በምዕራብ አፍሪካ ተከስቶ ነበረ። 11,000 ሰው ነው የጨረሰው። እንግዲህ ከፍተኛ የሆነ ደግሞ የኢኮኖሚም ትልቅ ክራይሲስ ይዞ የመጣ አውትብሬክ እንደሆነ ሁላችንም የምንገነዘበው ነው። በዛን ወቅት አብዛኛው ሀገራት የራሳቸውን ውሳኔ ወስነው የዓለም ጤና ድርጅት በምክር ሀሳብን ባያስቀምጥ ልክ እንዳሁኑ የወሰኑበት ሁኔታ አለ። የኢትዮጵያ አየር መንገድ ግን ሲበር ነበረ፣ በላይቤሪያም፣ በሴራሊዮንም፣ በሌሎቹ። እሱም ብቻም አይደለም፣ ኢትዮጵያ ከ200 ገደማ የሚሆኑ የጤና ባለሙያዎቿን ቀጥታ እዛው ችግር የተከሰተበት ቦታ ልካ ሁሉ ዋናው ስራ ውስጥ ተዋናይ ሆና ስትሰራ ነበረ። ነገር ግን ኢትዮጵያ ውስጥ በዛ ነው የተከሰተ ችግር አልነበረም። በረራም ስላልቆመ እንደውም ወደ 200 የሚጠጋ የጤና ባለሙያዎችንም ልከን ሁሉ ኢቦላ ኢትዮጵያ ውስጥ አልመጣም። ስለዚህ ዋናው ትልቁ ስራ መሬት ላይ የሚሰራው ስራ ነው። እዛ ላይ ደግሞ ከዚህ በፊት የነበረው ተሞክሮ ስላለ ይህን ሁሉ ታሳቢ ተደርጎ ነው እንግዲህ ስራዎች እየተሰሩ ያሉት።
የቫይረሱን ወደ ሀገር መግባት ለመከላከል ኢትዮጵያ ውስጥ የተጠናከረ ዝግጅት መኖሩን ገልጸዋል ዶክተር ኤባ። ወደ ቻይና የሚደረግ በረራ መቆም አለመቆምን አስመልክቶ ለተጠየቁት ጥያቄ ከሰጡት መልስ ነበር የሰማችሁት። የኮሮና ቫይረስን ሙሉ ምርመራ ኢትዮጵያ ውስጥ ለማድረግ ዝግጁነቷን እያጠናከረች መሆኗን፣ በመጪው ሳምንት ውስጥም ሙሉ ዝግጅት እንደሚኖራት ዶክተር ኤባ ገልጸዋል። የኮሮና ቫይረስን ዓለም አቀፍ ሁኔታና ኢትዮጵያንም እንዲሁ ዝግጅት እየተከታተልን ሰሞኑን ማቅረባችን እንቀጥላለን።
ሰለሞንና ኤደንን ለዝግጅቱ አመሰግናለሁ። አድማጮች፣ ናይል ሳት ላይ ልናገኛቸው አልቻልንም። በኢሜይልና በስልክ እንዲሁም በፌስቡክ ገጻችን መልእክቶቻችሁን ያደረሳችሁን አድማጮቻችን መልእክቶቻችሁ ደርሰውናል። የቴክኒክ ክፍላችንም ፈጣን ትኩረት ሰጥቶ ስርጭቱን እንደተመለሰ እናሳውቃችኋለን። ከጥቂት ቀናትም በፊት እንዲሁ አዲሱን የአሜሪካ ድምፅ የተንቀሳቃሽ ስልክ አፕ መጠቀም አስቸግሮናል ያላችሁን አድማጮቻችን አፑ መስተካከሉን ማስታወስ እንወዳለን። አድማጮች በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 ላይ እንገኛለን። አሁን ወደ ተከታዩ መጽሔት ርዕስ ልውሰዳችሁ። ሶስት ዓመት ተኩል ከፈጀ እልህ አስጨራሽ ድርድርና ሁለት ጠቅላይ ሚኒስትሮች ተገፍተው ሥልጣናቸውን የለቀቁበት የብሪታንያና የአውሮፓ ኅብረት ፍቺ እነሆ ዛሬ አርብ በለንደን የሰዓት አቆጣጠር ከምሽቱ 5 ሰዓት ላይ በይፋ እውን ይሆናል። በብሪታንያና አህጉራዊ ኅብረት መውጣት በእንግሊዝኛው ቅጽሉ ብሬግዚት የተባለው ሂደት ደጋፊዎች ለደስታ መግለጫ ፈንጠዝያ ሲዘጋጁ፣ የህብረቱ መቀመጫ ብራስልስ ላይ ደግሞ የመጨረሻዎቹ የብሪታንያ ፓርላማ አባላት ሲወጡ የሐዘን ስሜት የሚስተዋልበት ነበር። ይሁን እንጂ የዛሬው ዕለት እንደ አውሮፓውያን የዘመን አቆጣጠር ጥር 31 ብሬግዚት ተጠናቀቀ ማለት ሳይሆን ብሪታንያ ረጅሙን የፍቺዋን ጎዳና የተያያዘችበት መሆኑን ጠቅሶ የአሜሪካ ድምፁ ሄንሪ ሬጅዌል ያሰናዳውን ቆንጅታየ እንዲህ ታቀርበዋለች።
የአውሮፓ ፓርላማ አባላት የብሪታንያን አወጣጥ የሚመለከቱት ደንቦች ላይ ድምጻቸውን ከሰጡ በኋላ 73ቱን ባልደረቦቻቸውን የወዳጅነት ስንብት መዝሙር እየዘመሩ ነበር የሸኟቸው። በፍቺው የተደሰቱ የብሪታንያ የህብረቱ ፓርላማ አባላት በደስታ ወደ ሀገራቸው ተመልሰዋል። አንዱ ናይጅል ፋራጅ ናቸው።
We're leaving. Freedom, democracy.
መሄዳችን ነው። ነጻነት፣ ዴሞክራሲ፣ ራሳችንን በራሳችን ወደ ማስተዳደር ድል አደረግን።
ሌሎች ደግሞ ሐዘንና ቁጭት ተሰምቷቸዋል። የቤልጅየሙ የአውሮፓ ፓርላማ አባል ጋይ ቨርፍስታት አንዱ ናቸው።
የብሪታንያ ተወካዮች ከኛ በመለየታቸው ሁላችንም አዝነናል። ሁሉንም ማለታችን አይደለም። ለምሳሌ ሚስተር ፋራጅን የምንናፈቃቸው አይመስለኝም። ሌሎቹን አዎ።
ስለዚህ ብሪታንያ ከአውሮፓ ኅብረት ከዛሬ አርብ ማታ ጀምራ መሰናበቷ ፍቺው አለቀ፣ ተጠናቀቀ ማለት ነው። አሁን የራንድ ኮርፖሬሽን ዓለም አቀፍ ምክትል ፕሬዚደንት የሆኑት የቀድሞ የዩናይትድ ስቴትስ አምባሳደር ቻርሊ ሪየስ አይደለም ይላሉ።
Many people believe that Brexit having gone through 3.5 years of debate about what kind of Brexit to have.
የብሪታንያን ከአውሮፓ ኅብረት መውጣት በተመለከተ በምን አይነት እንደምትለያይ፣ መለያየትስ ያስፈልጋል ወይ በሚለው ዙሪያ 3 ዓመት ተኩል የፈጀ ክርክር ስለተካሄደ መንገድ ይዞ የተደመደመ የሚመስላቸው ብዙ ሰዎች አሉ። አይደለም፣ አላለቀም። እንዲያውም የዩናይትድ ኪንግደምና የአውሮፓ ኅብረት የወደፊት ግንኙነት ተጨባጭ አድማስ ገና መጀመሩ ነው።
በዚህ ቁርጥ ያለ እልባት ባላገኘ ጉዳይ የሚካሄዱት ድርድሮች ደግሞ ብሪታንያን በዚህ የአውሮፓ ዓመት ብቻ በአጠቃላይ የአገር ውስጥ ምርቷ 5.5 ቢሊዮን ዶላር ኪሳራ ይዳርጋታል። ሪፖርቱን ካጠናቀሩት አንዱ የቀድሞው የዩናይትድ ስቴትስ አምባሳደር ሬስ ናቸው። ትናንትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮን ተቀብለው ያነጋገሯቸው የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ከአውሮፓ ኅብረት ጋር የሚካሄደው ድርድር ከዚህ ዓመት አያልፍም ነው ያሉት።
The sooner they get it done, the faster they get the uncertainty gone. On the other hand,
አፋጥኖ ካከናወኑት ይህ በእንጥልጥል ላይ ያለው ጥያቄ ፈጥኖ ተደመደመ ማለት ነው። በሌላ በኩል ደግሞ ለማፋጠን ብለው የማይሆን ስምምነት ውስጥ ከገቡም ላጭር ጊዜ መፍትሄ ብለው ለዘለቄታው ዋጋ ሊያስከፍላቸው ይችላል።
ቦሪስ ጆንሰን ቶሎ ብለው ከዩናይትድ ስቴትስ እና ከአውሮፓ ውጪ ካሉ ሀገሮች ጋር የንግድ ስምምነት መዋዋል ይፈልጋሉ። አሁንም የራንድ ኮርፖሬሽኑ ምክትል ፕሬዚደንት ቻርሊ ሪየስ
whatever they gain from the rest of the world will not offset the costs.
ከተቀረው ዓለም የፈለገውን ያህል ጥቅም ቢያገኙ ከአውሮፓ ህብረት በመለያየታቸው የሚደርስባቸውን ጉዳት አያጣጣላቸውም።
ከወዲሁ ያሉ ምልክቶች እንደሚጠቁሙት ከሆነ ብሪታንያ በህብረቱ አንድ ወጥ ገበያ ለመገልገል እንዲፈቀድላት በሷ በኩል የህብረቱ አባል ሀገሮች በአሳ ማስገሪያ ክልሎቿ እንዲገቡ መፍቀድ ይኖርባታል። የህብረቱን የሰራተኛና የአካባቢ ጥበቃ ደንቦች የሚያዳክም ተግባር እንደማትፈጽምም ዋስትና እንድትሰጥ ትጠየቃለች። ብሪታንያ እንዲህ ያለ ውል ውስጥ እንደማትገባ ስታስታውቅ ነው የቆየችው። የአህጉራዊው ህብረት የብሬክዚት ዋና ተደራዳሪ ሚሼል ባርኒየ
A new clock is ticking. 11 months is extremely short.
ቀኑ እየሄደ ነው። 11 ወር እጅግ በጣም አጭር ጊዜ ነው።
ከህብረቱ ውጪ ዩናይትድ ኪንግደም ከስኮትላንድ ጋር የከረረ ውጥረት ውስጥ እየገባች ነው። ስኮትላንድ ከአውሮፓ ህብረት ለመቀላቀል እንድችል ነጻ ሀገር እንድሆን ህዝበ ውሳኔ ላካሄድ ብላ ጠይቃለችና ለማናቸውም በብሪታንያ ከአውሮፓ ህብረት መለያየት ዛሬ ማታ ማዕከላዊ ለንደንና ሌሎች አካባቢዎችም ላይ በፈንጠዚያ ይከበራል። ይሁን እንጂ የዛሬው ዕለት በረጅሙ የብሬክዚት ትርኢት የመጀመሪያው ምዕራፍ የተዘጋበት እንጂ የጉዞ መደምደሚያ አይሆንም።
ቆንጅትን ለዘገባው አመሰግናለሁ። አድማጮች፣ አሁን እዚህ ከገባን በኋላ ያደረሰን አንድ ዜና አላሰማችሁ። በታላቁ የህዳሴ ግድብና በናይል ወንዝ አጠቃቀም ዙሪያ ኢትዮጵያ፣ ግብጽና ሱዳን ዋሽንግተን ዲሲ ላይ እያካሄዱት ያለው ድርድር አራተኛ ቀኑን ይዟል። ተጨባጭ ስምምነት ላይ ለመድረስም እየታገሉ መሆኑን የተገለጠው የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ታዲያ ዛሬ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን ዋይት ሀውስ ባወጣው መግለጫ አስታውቋል። በታላቁ ህዳሴ ግድብ ጉዳይ ላይ ስምምነት ወደ መድረስ የተቃረበ ነው በማለት ብሩህ ተስፋ ማንጸባረቃቸውንና የሚመለከታቸውን ሁሉ ይጠቅማል ማለታቸውን መግለጫው ጠቅሷል። አድማጮች፣ አሁን ወደ መጨረሻው የመጽሔት ርዕስ ነው የምወስዳችሁ። ወደ ጎረቤት ሱዳን ይወስደናል። ባለፈው የታህሳስ ወር መጀመሪያ በሱዳን ፖሊስ በቁጥጥር ስር የዋሉ ኢትዮጵያውያን አለመለቀቃቸውን በሱዳን የሚኖሩ ወገኖቻቸው ተናገሩ ይለናል። ኢትዮጵያውያኑ በቁጥጥር ስር የዋሉት የአገሩ ፖሊስ በሀገሩ ውስጥ በሀገሩ ይኖሩ ነበር ባላቸው የውጭ ሀገር ዜጎች ላይ እርምጃ ሲወስድ መሆኑን በሱዳን ያለው የኢትዮጵያ ኤምባሲም ከሀገሩ ጠቅላይ ሚኒስትር ጋር ተገናኝቶ ይፈታሉ ተብሎ ቢነገርም ኢትዮጵያውያኑ ከወር በላይ እስር ላይ መቆየታቸውን የተገለጸው በሱዳን ያለው ኤምባሲ ስለ ጉዳዩ ምላሽ ሰጥቷል። ገልሞ ዳዊት ነው ያጠናቀረው።
ታህሳስ 1 2012 ዓ.ም በካርቱም በሱዳን ፖሊስ በቁጥጥር ያሉ ኢትዮጵያውያን እስካሁን ከእስር አለመለቀቃቸው ታውቋል። በከተማዋ የሚኖሩ ኢትዮጵያውያን ለአሜሪካ ድምጽ እንደተናገሩት ኢትዮጵያውያኖቹ በሱዳን የኢትዮጵያ ባለመንግስታን አምባሳደር ሽፈራው ጃርሰው ከጠቅላይ ሚኒስትር አብደላ አምዶግ ጋር ተገናኝተው ከመከሩ በኋላ ይፈታሉ ቢባልም እስካሁን እንዳልተለቀቁ ተናግረዋል። ከደር አብዱራህማን ከ8 ዓመት በላይ በሱዳን ኖረዋል። ባለፈው ታህሳስ ያጎቱ ልጅ የሆነው ካሊድ ሐሰን ከሚሰራበት ቦታ በፖሊሶች ተይዞ መታሰሩን ከዚያም ፍርድ ቤት ቀርቦ የአራት ወር እስራት ወይንም የ100,000 የሱዳን ፓውንድ
እዛ ሲቲ በቃ አዝለኝ ባዬ ኡልፋታላ ማኛ ተቀለበ ህንቀምኑ ግዱ አኩም አርገኒ በቃ ነመሲ ነጀቺሱ ዞሎ ጂከነሲ ነጀቺሱ በቃ ባዩ ባይ ሚሰማየ።
ከድር ወንድሙ እንዲፈታለት በሱዳን የሚገኘውን የኢትዮጵያ ኤምባሲን በአካል እጄ ጠይቄ ያለው ነገር ግን ምንም እርዳታ ሊያደርጉልኝ አልቻሉም ሲልም ይናገራል። በካርቱም የሚኖሩ ትውልድ ኢትዮጵያውያን ስደተኞች ባለፈው ወር በኢትዮጵያ ዜጎች ላይ እስር ሲበረታ በሱዳን የኢትዮጵያ አምባሳደር ከሀገሩ ጠቅላይ ሚኒስትር አብዱላህ አምዶግ ጋር ተገናኝተው ከመከሩ በኋላ እስሩ ጋብ ማለቱን ገልጸው ነገር ግን ለትውልድ ኢትዮጵያውያን ስደተኞች ሲሰጥ የቆየው የመኖሪያ መታወቂያ ፍቃድ አሰጣጥ ግን መቋረጡን ተናግረዋል። አምባሳደር ሽፈራው ጃርሶ በሱዳን የኢትዮጵያ ባለሙሉስልጣን አምባሳደር ናቸው።
አንደኛ ፍርድ ቤት አንድ ከፈረደ በኋላ በአገር ውስጥ መሰረት ሰረዝ የሚችለው ፕሬዚዳንቱ ብቻ ነው ወይንም በይባይ ነው ፕሬዚዳንቱ እና ጠቅላይ ሚኒስትሩ አመልክተን ለሚመለከተው አቅጣጫ ሰጥቶ ዝርዝራቸው ቀርቦላቸው እንዲለቀቁ የሚል በቃል ሰምተናል። ስለዚህ እሁድና ሰኞ ላይ ፋይናላይዝ እናደርጋለን የሚል ነገር አግኝተናል። አሁን እየጠበቅን ነው ያለ ነው።
አምባሳደር ሽፈራው ኢትዮጵያውያን በኤምባሲው ላይ የሚያቀርቡትን ሰሞታን አጣጥለዋል። ከ100 በላይ ከታሰሩት ኢትዮጵያውያን ያላቸው ገንዘብ ከፍለው መለቀቃቸውንም አክለው ገልጸዋል። ሌላው ኢትዮጵያን ያነሱት ችግር የመኖሪያ ፈቃድ ወረቀት መከልከል ነው። ሱዳን ከኢትዮጵያ ጋር ባላት መልካም ጉርብትና ለኢትዮጵያውያን ልዩ መኖሪያ ፈቃድ የምትሰጥ ስትሆን በቅርቡ ግን ወረቀቱን ለማግኘት የተመዘገቡ ኢትዮጵያውያን መታወቂያው እንዳልተሰጣቸው ይናገራሉ። ለዚህስ ምን ምላሽ አለ ለሚለው አምባሳደር ሽፈራ
የሚያገኘው አገኛል አንዳንድ አካባቢ ሲኬድ የትም ሀገር እንዳለ ታች ያለው ሰራተኛ የኮራፕሽን ነገሮች አሉ። እነዚያ ነገር ሲደረጉ ለመንግስት ጋር እንነጋገራለን። አንዳንዴ ደረሰኝም አይሰጧቸውም። እንዲሁ የሚቀበልም አካል አለ። ይሄ ማንኛውም ሀገር ላይ ያለ የመልካም አስተዳደር ችግር ነው። እዛ ምልክቶች አሉ። አጠቃላይ ጥናቱ ደብዳቤ ጽፈን አሁን የተስማማ ነው። ከዚህ የተለያየ ሚኒስቴር መስሪያ ቤት ነው የሚመለከተው። ማህበራዊ ጉዳይ ሀገር የሚባለው ዜበር የሚባለው ንግድ ሚኒስቴር ይመለከታል። ኢንቴሪየር ሚኒስቴር የሚባል ይመለከታል። እኛ ሀገር ደግሞ የሰላም ሚኒስቴር የሚለውን ነው። እነኛ አንድ ጋር ተቀናጅተው ኢሚግሬሽን ይመለከታል። ተቀናጅተው አትሊስት ወደፊት ሱዳን ውስጥ ያሉት ምክንያቱም ሱዳን ውስጥ ያለ ቀላል አይደለም። በቁጥርም ሱዳን ዝም ብላ ሰው ማንም ሀገር እንደዚህ በነፃ የሚያስገባ ሀገር የትም ሀገር ያለን አይመስለኝም። ሱዳን ለየት ይላል። እስካሁን ሲያደርግ የነበረው አሁን በዛው ደረጃ እያደረግ እያሻሻልና እንዴት እንፈታለን የሚለውን እንደ በሱዳን ተጨባጭ ሁኔታ ምክንያቱም ሱዳንና ኢትዮጵያ ሌበር እንትኑን በጣም ይፈልጉታል። እያንዳንዱ ቤት፣ እያንዳንዱ ፋብሪካ፣ በእያንዳንዱ ቦታ ማአት ኢትዮጵያን ታገኛለን። ይህን ርፊት አጠቃላይ መስመር ለማስያዝ ጥናት አድርጎ ሁለቱ ሀገሮች ተስማምቶ መሄድ ስላለበት ያንን ጥናት እያደረግን ነው። በእኛ በኩል እንደ ኤምባሲ ጥናቱን አድርገን ለዋና መስሪያ ቤት አጥቀናል። በቅርብ መጥተው ሁለቱ ሀገር እንደሚነጋገሩ በሚኒስትሮች ደረጃ እየጠበቅን ነው ያለ ነው።
አምባሳደር ሽፈራው ባለፈው ታህሳስ 1 ከተያዙ ከ100 በላይ ኢትዮጵያውያን ከ70 በላይ የሚሆኑት አሁንም በካርቱም ኦምዱርማን እስር ቤት እንዳሉ አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው አመሰግናለሁ። በመጨረሻው ዘገባ ወደ አፋር እንሂድ። በአፋር ክልል የሚገኘው ከሰም የስኳር ፋብሪካ ሰራተኞች ላቀረብናቸው ጥያቄዎች መልስ የሚሰጠን አጣን ሲሉ የሥራ ማቆም አድማ መጥተዋል። መስፍን አራጌ ተከታዩን አጠናቅረዋል።
ከ200 በላይ ሰራተኞችን ቀጥሮ ያሰራል የተባለ የከሰም ስኳር ፋብሪካ በሰራተኞች የስራ ማቆም አድማ ምክንያት ስራውን ካቆመ 2 ቀናት ተቆጥረዋል። ለስኳር ግብዓት የሚሆን የሸንኮራ አገዳ የሚያመላልሱ ተሽከርካሪዎች እንዳይንቀሳቀሱ መንገድ ተዘግቶባቸዋል። ሰራተኞቹ ቅሬታ አለን ይላሉ።
ቅሬታችን ይሄ ፋብሪካ እዚህ አካባቢ ሲመጣ የአካባቢ ማህበረሰብ የአርብቶ አደር ማህበረሰብ ልጆችን ተጠቃሚ እናደርጋለን። ዞሮ ዞሮ የዚህ አርብቶ አደር ማህበረሰብ ይለወጣል ነው የተባለው።
አስተያየት ሰጪው ተጠቃሚ ይሆናል የተባለው የህብረተሰብ ክፍል ተጠቃሚ መሆን አልቻለም። የንጹህ መጠጥ ውሃ አቅርቦት፣ የሆስፒታልና የትምህርት ቤት ግንባታ ይከናወናል ተብሎ ቃል ቢገባም ቃሉ በተግባር ላይ አልዋለም። ይህ ደግሞ የስራ ማቆም አድማ እንድንመታ ምክንያት ሆኖናል ባይ ናቸው።
ከጀመረ 5 ዓመት ሆኖታል። ተማሩ የአካባቢ ማህበረሰብ ልጆች እያሉ ግን እስከዛ ድረስ በማኔጅመንት ደረጃ ላይ ምንም አይነት የአካባቢ ማህበረሰብ ተጠቃሚነት የለም። 5 ዓመት በሲዝናል ሰራተኝነት የሚሰሩ የአካባቢ ማህበረሰብ አርብቶ አደር ማህበረሰቦች ሴቶችም ወንዶችም አሉ።
ሲዝናል በጊዜይነት
እነዚያ ሰራተኞች ምንም አይነት 5 ዓመት ሙሉ በ3 ወር ኮንትራክት የተራዘመላቸው በሲዝናል የሰሩ ይገኛሉ። ኮንትራት ስለሆኑ ትፈልጉ ከተመቻቸው ይቀጥራቸዋል፣ ካልተመቻቸው ደግሞ ያባራቸዋል።
በቋሚነት መቀጠር ነበረባቸው ነው የምትሉት እናንተ?
በቋሚነት መቀጠር ነበረባቸው።
ከዚህ በተጨማሪ የደረጃ ማሻሻያና የደሞዝ ጭማሪ ምላሽ የሚያገኝበት መዋቅር ወደ ፋብሪካው ቢላክም ተግባራዊ ሳይሆን መቆየቱንና ሰራተኛው ለከፍተኛ ችግር መዳረጉን ጠቁመዋል።
ኢትዮጵያ ውስጥ ከተደረገው ለውጥ በኋላ በስኳር ኮርፖሬሽን ላይ የተጠና በኢንዱስትሪ ላይ የተደረገ ሪፎርም አለ። ያ ፍርቦር በዚህ በ2012 ላይ በሁሉም ፋብሪካ ላይ ተግባራዊ እንዲሆን ተብሎ ነበር መዋቅሩ ማለት ነው። ያ መዋቅር ደግሞ እዚህ ፋብሪካ ላይ ከመጣ ከወጣ 6 ወር ሆኖታል ምንም ተግባራዊ ሊደረግልን አልቻለም።
የመዋቅር ማሻሻያ
የደረጃ ማሻሻያ የደሞዝ ማሻሻያ ማለት ነው። እኛ ደግሞ ለኮርፖሬሽን ለወረዳም ለዞንም ለክልልም ደብዳቤ ጽፈናል ከዚህ በፊት ማለት ከሁለት ወር በፊት። እዛ ደብዳቤ ላይ ደግሞ ከኮርፖሬሽኑ ነው ከክልሉም ሆነ ከዞኑም ከወረዳም መልስ አልተሰጠልንም። ማንንም ያገመቱ ሊያናገርን አካል የለም ፈቃደኛ አይሆንልንም ማለት ነው። ምንም አታመጡ ማለት ነው በመጨረሻ ማለት ምንም አታመጡ ማኔጅመንቱም አለን የዱለቻ አመራር የካቢኖች ምን ሰዎች ደግሞ እንደዛ ነው እንትን እንደማጡ ማለት ነው።
የፋብሪካውን ማኔጅመንትም በቡድን ተኝነት ይወቅሳሉ።
እስከዛሬ የአፋርም ማህበረሰብ ተጠቃሚነት እናረጋግጣለን ብሎ በፋብሪካ ውስጥ የተደራጁ ቡድንተኞች አሉ። የማኔጅመንት አካል ሆነው የራሳቸውን የሚያራምዱ እንደፈለጉ መፍለጥ መቁረጥ እንችላለን ብሎ ራሳቸውን እንደ ፈጣሪ የሚያዩ እኔ ከሞትኩ ሰርዶ አይብቀል አይነት አመለካከት ያላቸው ማኔጅመንት መንግስት ሀይ ያላላቸው ለዚህ የበቁም እነሱ ናቸው በመጀመሪያ ማለት ነው። አምቦ ጋሮ እንድንፈጥር ያደረጉት እነሱ ስለሆኑ ማለት መንግስት እነኚህ ላይ ጥብቅ ክትትል እንዲያደርግልና አስፈላጊ መፍትሄ እንዲሰጠን ነው ጥያቄያችን። ብዙ ጊዜ
በተነሱት ቅሬታዎችና ችግሮች ዙሪያ የሚመለከታቸውን የፋብሪካውን ስራ አስኪያጅ ለማግኘት ተደጋጋሚ ጥረት ባደርግም አልተሳካልኝም። እንዳገኘኋቸው ምላሻቸውን ይዤ የምመለስ ይሆናል። በርካታ ቢሊዮኖች የወጡባቸው የስኳር ፋብሪካዎች የአገሪቱን የስኳር ፍላጎት ማርካት ቀርቶ በግብአትና መሟላት በሚገባቸው አገልግሎቶች እጥረት ሳቢያ የቅሬታ ምንጭ እየሆኑ ነው። በስኳር ኮርፖሬሽን የኮርፖሬት ኮሚኒኬሽን ስራ አስፈጻሚ ጋሻው አይችልሁም፣
አዳዲስ የስኳር ልማት ፕሮጀክቶች በተለያዩ የሀገራችን ክፍሎች በስፋት የተጀመሩበት ሁኔታ ነው ያለው። ከ2003 ዓ.ም ጀምሮ አብዛኞቹ ማለት ይቻላል የፕሮጀክት ፌዛቸውን ስላልጨረሱ ሰራተኞች የሚገለገሉባቸው እንደ መብራት፣ ውሃ፣ ቤቶች አካባቢ ላይ እጥረት አለ። እነዚህን ለማሟላትም ኮርፖሬሽኑ ከፍተኛ በጀት መድቦ እየሰራ ይገኛል።
ምን ያህል በጀት ተበጅቶ እየተንቀሳቀሳችሁ እንደሆነ ማወቅ እንችላለን?
ለጊዜው ዳታው ይሄን ያህል ነው ብዬ ልነግር አልችልም።
ስለ ከሰሜ ስኳር ፋብሪካም ይህን ብለዋል።
ጥር 21 ቀን 2012 ረፋድ አካባቢ ላይ ከሰም ስኳር ፋብሪካ ማኔጅመንት ከአካባቢ ወረዳ አመራሮች ጋር ጥያቄ ካነሱ ሰዎች ጋር አብረው ውይይት ነበረ። ውይይት ተከትሎ ባለመስማማት ጥያቄ ያነሱ አካላቶች ረግጠው እንደወጡ ሰምተናል ውይይቱን። ከዛ በኋላ ነው እንግዲህ ፋብሪካውን የማስቆም ለእኛ 6000 ሄክታር መሬት ላይ ሽንኩራ አገዳለ ፋብሪካው አልምቶ ለእኛ ያቀርብልናል። የዛም የአሚባራ እርሻ ልማት የተወሰነ ሄክታር ላይ ቃጠሎ መድረሱን ሰምተናል። እንዲሁም ደግሞ ፋብሪካው እንደቆመም አረጋግጠናል። አሁንም ላይ ዛሬ ባለኝ መረጃ የፋብሪካው ማኔጅመንት የወረዳ አመራሮችን የዞን አመራርና እንዲሁም የፋር ክልል ልዩ ኃይል ጋር በጋራ እየመከሩበት የሚገኝ እንዳለ መረጃ ደርሶኛል።
ኮርፖሬሽኑ ችግሩን ከመፍታት አንጻርስ ምን አቋም ይወስዳል?
አንዱ ጥያቄያቸው መዋቅሩን ተከትሎ ምደባ ቶሎ እንውቅ የሚል ነው ያለው። ይሄን በአጭር ጊዜ ውስጥ እንዲያውቁ የሚደረግበት ሁኔታ አለ። ባለን መረጃ መሰረትም ፋብሪካው ማኔጅመንት አንዳንድ የሚጣሩ ነገሮች እያዩ ከመሆን ጋር በተያያዘ እንደሆነ ነው የተወሰኑ ቀናት መዘግየት የነበረው። ስለዚህ በቀጣይ የሚፈታበት ሁኔታ ይኖራል። ፋብሪካን ስራን የሚያስቆም ሁኔታዎች መኖር የለባቸው።
ፕሮጀክቱ ቀድሞውንም የህብረተሰቡን ስነልቦናና ኢኮኖሚያዊ ተጠቃሚነት ግምት ውስጥ ሳያስገባ የተሰራ በመሆኑ አሁን የተፈጠረውን የሰራተኞች ቅሬታ አስከትሏል የሚሉት ደግሞ የአፋር ሰብአዊ መብቶች ድርጅት ሊቀመንበር ገአስ አህመድ ናቸው።
ብዙ ሚሊዮኖች የተበሉበት ፕሮጀክት ነው። ዛሬም የአፋር ህብረተሰብ ከዘበኝነት ውጪ በስራ ላይ የራሱን አሻራ እንዲጥል ያልተደረገበት ሁኔታና ከፍተኛ የሆነ ሮሮ የሚያሰሙበት ሁኔታ ነው ህዝቡ ያለው። የሰራተኛ ማህበሩንም ሄደን እዛው አናግረናል። ለስኳር እርሻ ልማት ባለስልጣኖች የጻፈው ደብዳቤ፣ ለክልሉ የጻፈው ደብዳቤ፣ በጣም ብዙ ደብዳቤዎች በእጅ ላይ ይገኛሉ። እስካሁን ግን ምንም አይነት መፍትሄ ሊሰጠው ያልቻለበት ሁኔታ ነው ያለው።
ሰራተኞቹ ያነሷቸውና ይገነባሉ ተብለው ሳይሰሩ ስለቀሩት ፕሮጀክቶችም ይህን ብለዋል።
የሆስፒታል ግንባታውን ሄጄ አይቼዋለሁኝ። ዝም ብሎ ባለበት ቆመዋል። የተወሰነ ግንባታ ተጀምሮ ነበር። ነገር ግን ያን ብቻ አይደለም። 25,000 ሄክታር የሚሆን ለዚህ ህብረተሰብ እርሻ ለማድረግ ቃል ተገብቶ ነበር። ያ ሁሉ አልተፈጸመም። የአፋር አርብቶ አደር ወጣቶችን በቴክኒካል ስራዎች እናሰለጥናለን፣ የእናንተ ተጠቃሚ ትሆናላችሁ የሚል ነበር። ያም አልተፈጸመም።
ፋብሪካው ከቻይና ልማት ባንክ በተገኘ 123 ሚሊዮን ዶላር ከ5 ዓመታት በፊት የሙከራ ምርት የጀመረ ሲሆን በተለያዩ የግንባታ ደረጃዎችና ማሻሻያዎች ሲሟሉ በቀን ከ150,000 እስከ 260,000 ቶን ስኳርና እስከ 30,000 ሜትር ኪዩብ ኤታኖል የማምረት አቅም እንዳለው ስኳር ኮርፖሬሽን በድረገጹ አስነብቧል። በአሁኑ ሰዓት ግን ፋብሪካው በቀን እስከ 3,000 ኩንታል ስኳር የሚያመርት መሆኑን ከሰራተኞች ጥቆማ ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን አመሰግናለሁ። አድማጮች፣ የአርብ ጥር 22 2012 ዓ.ም ምሽት ዝግጅታችን በዚሁ መጠናቀቁ ነው። ለዜማ ምርጫ ሰዓት አልተገኘም እና በተከታዩ ዜማ እንሰናበት። ትግርኛ ይከተላል። በእኔ በኩል ሰላም፣ ደህና ደሩ። ነገ እንገናኛለን።